ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 17 2014 ዓ.ም ዝግጅታችን ጀመረ።
አዝለሻት ነበር?
አቅፍቴ ነበር። ድንገት ነው እኮ ቶሎ የገቡት። ከዛ እጀን ሲመሩኝ እኔም ያው እዛው በቃ ወደ ሶስት ባልጆች ባለቤት አራተኛ የኔ የግል ልጃ ማለት ነው። አንዱ 10 ነው፣ አንዱ ደግሞ 14፣ አንዱ 7።
ሰሞኑን ባለፈው ቅዳሜ በምዕራቡ ወለጋ ዞን ውስጥ ቶሌ በተባለ ቀበሌ ውስጥ ታጣቂዎች በፈጸሙት ጥቃት ቤተሰቦቻቸውን ያጡ ወላጆችን በምሽቱ አነጋግረናል። የኢትዮጵያ የሕዝብ ተወካዮች ምክር ቤት በጉዳዩ ላይ ማጣራት የሚያደርግ ቡድን ወደ ስፍራው መላኩና ቡድኑም ለተጎጂዎች ከጥቃቱ ለተረፉት እርዳታ የሚሆን አስተባብሮ ድጋፍ እንዲያደርግ ጠይቋል። በአካባቢው የሚገኙ ባለስልጣናትን አነጋግረናል። ከዜናው በኋላ ሰፋ ያለ ዘገባ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማይ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ናት። ግርማ ደገፋው በምስልና ድምጽ ቅንብር አብሮን ያመሻል። እስከ 4 ሰዓት አብረናችሁን ቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ እየተላለፈ ይገኛል። በአት ቪኦኤ አማሪክም እንዲሁም ስርጭታችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ዋና ዋና የዓለም ዜናዎችን ውሰዳችሁ።
ሰላም ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ግማሽ ምዕተ ዓመት የቆየውንና ሕገ መንግሥታዊ ነው የተባለውን ጽንስ የማስወረድ መብት በፌዴራል ደረጃ ሳይሆን በክፍለ ግዛቶች ደረጃ ውሳኔ እንዲሰጥበት መወሰኑን በዛሬው ዕለት አስታውቋል። በወግ አጥባቂዎቹ የበላይነት የተሞላው ጠቅላይ ፍርድ ቤት ጽንስ ማስወረድን አስመልክቶ ያለው አስተያየት ረቂቅ ሾልኮ ከወጣበት ከሁለት ወር በኋላ የተሰማው የዛሬ ውሳኔ በስፋት የተገመተ ከመሆኑም በላይ በአገር አቀፍ ደረጃ ተቃውሞ ቀስቅሶ መሰንበቱ ተመልክቷል። ምንም እንኳ ፍርድ ቤቱ እንደ አውሮፓ አቆጣጠር በ1973 ዓመተ ምህረት ያሳለፈውንና ሮ ቪ ዌድ ተብሎ የሚጠራውን የራሱን ውሳኔ የሻረ ቢሆንም ጽንስ ማስወረድን የሚከለክል ባይሆንም ውሳኔው በፌዴራል ደረጃ መሆኑ ቀርቶ በየክፍለ ግዛቶቹ እንዲታይ መወሰኑ ትልቅ መነጋገሪያ ሲሆን አፍታም አልፈጀበትም። አድማጮች፣ ዝርዝር ዘገባው በምሽቱ የዜና ትንታኔ ክፍለ ጊዜ ይቀርባል። ምግብን እንደ ጦር መሳሪያ የሚጠቀሙ ኃይሎችን ዩናይትድ ስቴትስ በተጠያቂነት እንድትይዝ የሚያሳስብ ውሳኔ ሐሳብ የሕግ መወሰኛው ምክር ቤት የውጭ ጉዳዮች ኮሚቴ አሳለፈ። ለምግብ ዋስትና መጥፋት ዋናው ምክንያት ግጭት መሆኑን የኮሚቴው አባላት ከመነሻቸው ጠቁመዋል። ኮሚቴው ትናንት ያሳለፈውን የሁለቱንም ፓርቲዎች ድጋፍ ያገኘው የውሳኔ ሐሳብ የተረቀቀውና የተመከረበት በሪፐብሊካኑ የአይዳሆ፣ የኦሬገን፣ የኢንዲያና፣ የደቡብ ዳኮታ እንደራሴዎች ጂም ራይሽ፣ ጂም መርክሊ፣ ቶድ ያንግ እና ጃን ቲዩን እንዲሁም በዲሞክራቶቹ ኮሪ ቡከር እና ባብ ማንዴዝ ነው። የሌሎች ባልደረቦቻቸውን ሐሳብ የተቀላቀሉት የኮሚቴው አጋር መሪ ሴናተር ራይሽ ባሰፈሩት መልእክት ኢትዮጵያ፣ ደቡብ ሱዳን፣ ሶሪያና የመን ውስጥ እየተዋጉ ያሉ ኃይሎች የግብርና ግብዓቶችና ውጤቶችንና መዋቅሮችን ሆን ብለው እንደሚያወድሙ፣ ገበያውን መረጋጋት እንደሚያሳጡ፣ በሰብአዊ አቅርቦት ተቋማትና ሰራተኞች ላይ የጸጥታና የአሰራር መደናቀፎችን እንደሚደቅኑ ተናግረዋል። በዚህም በሲቪሎች ላይ ታልሞ የተቀነባበረ የረሃብ ቸነፈር ያደርሳሉ ብለዋል ራይሽ። ሩሲያንም በዓለም ላይ የበረታ ረሃብን በመዝራት ዘመቻ ከሰዋል። የሴኔቱ ኮሚቴ ያሳለፈው የውሳኔ ሐሳብ ረሃብን ሆን ብሎ እንደ ጦር መሳሪያ መጠቀምን አውግዞ የዩናይትድ ስቴትስ መንግስትና አጋሮቿም የአድራጎቱን አቀናባሪዎች ፈጥነው በተጠያቂነት እንዲይዙ ጠይቋል። የምግብ እርዳታው አቅርቦቱ በብርቱ የሚያስፈልጋቸውን ሲቪሎች ለመጉዳት ጉዳይ አለመዋሉን ለማረጋገጥ ያሉንን መሳሪያዎች ሁሉ መጠቀም አለብን ሲሉ ሴናተር ራይሽ ባሰፈሩት ሐሳባቸው ገልጸዋል። ሌሎችም እንደራሴዎች ተደጋጋፊና ተመሳሳይ መልእክቶችን አስፍረዋል። በሰሜን ኢትዮጵያ የተካሄደው ግጭትና በደቡብ ኢትዮጵያ የአየር ንብረት ለውጥ ባስከተለው ድርቅ ምክንያት ከ20 ሚሊዮን በላይ የሚሆኑ ሰዎች ላይ የደረሰው የረሃብ አደጋ እየጠነከረ መሄዱን ያስታወቀው የተባበሩት መንግስታት ድርጅት አፋጣኝ እርዳታ ካልተገኘ ለእርዳታ የተዘጋጀው ምግብ በሚቀጥለው ወር ሊያልቅ እንደሚችል አስጠንቅቋል። ስመኝሽ የቆየ ተጨማሪ አላት።
የተባበሩት መንግስታት የዓለም ምግብ ተቋም ትላንት ያወጣው ሪፖርት እንደሚያሳየው በሰሜን ኢትዮጵያ ለ19 ወራት የተካሄደው ግጭት በአፋር፣ በአማራና በትግራይ ክልሎች የሚኖሩ 13 ሚሊዮን ሰዎችን ሰብአዊ እርዳታ ጠባቂ አድርጓቸዋል። በደቡብና በደቡብ ምስራቅ ኢትዮጵያ ደግሞ ለአራት ተከታታይ ወቅቶች ዝናብ ባለመዝነቡ ወደ 7.4 ሚሊዮን የሚጠጉ ሰዎች በየዕለቱ ከረሃብ ጋር ቀናቸውን ይጀምራሉ። ግጭቱና ድርቁ ተዳምሮ የዋጋ ግሽበት እንዲባባስ ማድረጉንም የገለጸው የዓለም ምግብ ድርጅት የምግብ ዋጋ ባለፈው ዓመት ሚያዝያ ከነበረበት በ43% የጨመረ ሲሆን በተለይ የምግብ ዘይት ዋጋ 89% ጭማሪ ማሳየቱን አመልክቷል። በተለይ በዩክሬን እየተካሄደ ያለው ጦርነት በኢትዮጵያ የምግብ እጥረትን ሊያባብሰው ይችላል ያለው የድርጅቱ ሪፖርት የምግብ ተቋሙም ሆነ መንግስት 3/4 ስንዴ የሚያገኙት የነበረው ከዩክሬንና ከራሽያ በመሆኑ የስንዴና የማዳበሪያ ዋጋ ገበሬዎች ከሚችሉት አቅም በላይ ሊሆን እንደሚችል፣ ይህ ደግሞ የዚህ ዓመት ምርትን አደጋ ላይ እንደሚጥለው አስጠንቅቋል። እስካሁን በትግራይ ክልል 800 ሺህ ሰዎች እንዲሁም በአፋርና በአማራ ክልሎች 163 ሚሊዮን ሰዎች አስቸኳይ የምግብ እርዳታ እንደተደረገላቸው የገለጸው የመንግስታቱ ድርጅት ተቋም በሀገሪቱ ለሚገኙ 700 ሺህ ስደተኞች ይሰጥ የነበረውን የምግብ እርዳታ ግን በገንዘብ እጥረት ምክንያት ከግማሽ በላይ ማቋረጡን አስታውቋል። ለሚቀጥሉት 6 ወራት በሀገሪቱ ሊመገባቸው የሚገባ 11 ሚሊዮን ሰዎችን ለመድረስም 470 ሚሊዮን የአሜሪካን ዶላር እንደሚያስፈልገው ገልጾ ለእርዳታ ሰጪዎች ጥሪ አቅርቧል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ኮመንዌልዝ ተብለው የሚጠሩ አገራት መሪዎች ዛሬ አርብ በሩዋንዳ ዋና ከተማ ኪጋሊ ተገናኝተው በሚያስተሳስሯቸው የጤና፣ የንግድ፣ የአየር ንብረት ለውጥና እንዲሁም አዘጋጇ አገር ሩዋንዳ በምትተችበት የሰብአዊ መብት ሪከርድና የፖለቲካ ጥገኝነት ጥያቄዎችን ወደ ሩዋንዳ ስለሚልከው የብሪታንያ ፖሊሲ እንደሚነጋገሩ ተነግረዋል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ትናንት አሙስ በሰጡት መግለጫ ሩዋንዳን ጨምሮ 17 የኮመንዌልዝ አባል አገሮችና ለ65 ታዳጊ አገራት እንደ አቆጣጠር ከሐምሌ 6 ጀምሮ ለአፍሪካ በውሃ ኃይል ወይም ሃይድሮ ፓወር ለሚሰሩት ፕሮጀክቶች የ196 ሚሊዮን ዶላር ተጨማሪ መዋለ ንዋይ ይፋ ያደረጉ ሲሆን ይህም 80 ሺህ ለሚሆኑ ሰዎች ተጨማሪ የሥራ ዕድል ይፈጥራል ብለዋል። የዩክሬን ኃይሎች ከተከበበችው የሲቪዮርዳኔትስክ ከተማ ለቀው እንደሚወጡ በክልሉ የዩክሬን ወታደራዊ አዛዥ አስታወቁ። በሩሲያ ኃይሎች ያለማቋረጥ በውራት የምትደበደበውን ከተማ ይዞ መቆየቱ ትርጉም አይሰጥም ብለዋል አዛዡ ጨምረው በሰጡት መግለጫ። በሌላም በኩል የአውሮፓ ፓርላማ በትናንት አሙስ ስብሰባው በጦርነት ውስጥ የምትገኘውን ዩክሬንን የአውሮፓ ህብረት አባል እጩ እንድትሆን በሙሉ ድምፅ ተቀብሏል። ውሳኔው 4 ወራት የዘለቀውን የሩሲያ ወረራ በመመከት ላይ ለምትገኘው ዩክሬን ግዙፍ የጦር መሳሪያዎችን በመደገፍ ላይ ወደሚገኘው የምዕራቡ ዓለም ለመቀላቀል የመጀመሪያው እርምጃ ነው ተብሏል። ፓርላማው ዩክሬንን እጩነት የተቀበለው 525 ለ45 በሆነ ልዩነትና በ14 የታቅቦ ድምፅ መሆኑ ተዘግቧል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ውሳኔውን አስመልክተው ባስተላለፉት የትዊት መልእክት ይህ ወቅት በዩክሬን አውሮፓ ግንኙነት ልዩና ታሪካዊ ነው፣ የዩክሬን የወደፊት ተስፋ በአውሮፓ ህብረት ውስጥ ነው ብለዋል። የሰሜን ኮሪያ መሪ ኪም ጆን ኡን የኒውክሌር ጦር መሳሪያ ግንባታቸውን አጠንክረው እንደሚገፉበት አስታወቁ። የጠላት ኃይሎችን ለመቋቋም በሚል በአገሪቱ መዲና ፒዮንግያንግ በተደረገ ቁልፍ ወታደራዊ ስብሰባ ማጠናቀቂያ ላይ በግንባር ለሚገኘው ሰራዊት የተሰጠ ግልጽ ያልተደረገ አዲስ ግዳጅ በባለስልጣናቱ መጽደቁም ተመልክቷል። የመንግስት መገናኛ ብዙሃን ዛሬ አርብ እንደዘገቡት የገዢው ሰራተኛ ፓርቲ ማዕከላዊ ወታደራዊ ኮሚሽን በግንባር ለሚገኘው ሰራዊት የሚደረገውን አስፈላጊ ወታደራዊ መርሃ ግብርና የአገሪቱን የኒውክሌር ጦርነት ተከላካይነት አቋም ለማጠንከር የወጣውን እቅድ ትናንት በተጠናቀቀው የሶስቱ ቀን ስብሰባ ላይ ይፋ አድርጓል። ምዕራብ ሩሲያ ውስጥ በምትገኘው ራይዛን ከተማ አቅራቢያ በሚገኘው የአውሮፕላን ማረፊያ በማረፍ ላይ የነበረ አንድ የሩሲያ ከባድ የጭነት ወታደራዊ አውሮፕላን ባጋጠመው የሞተር ብልሽት በመከስከሱ በተነሳው የሰዓት አደጋ ቢያንስ በውስጡ የነበሩት 4 ሰራተኞች መሞታቸውንና በርካቶች ከፍተኛ የመቁሰል አደጋ የደረሰባቸው መሆኑን የአገሪቱ ባለስልጣናት አስታውቀዋል። ኢንተርፋክስን ጠቅሶ ሮይተርስ እንደዘገበው የሩሲያው መከላከያ ሚኒስቴር በልምምድ ላይ ያለ የሞተር ብልሽት ችግር የገጠመው መሆኑን ከመግለጽ ውጪ ስለደረሰው ጉዳት ዝርዝር መረጃ አልሰጡም። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኔ 17 2014 ዓመተ ምህረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። ከዚያ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቀዳሚ ርዕሳችንን ወሰዳችሁ። ባለፈው ቅዳሜ በምዕራብ ወለጋ ጊምቢ ዞን ቶሌ በተባለው መንደር ውስጥ በታጣቂዎች በደረሰ ጥቃት ደርሶባቸው መትረፋቸውን የሚናገሩ ወላጆች ከአንድ በላይ ልጆቻቸውንና ቤተሰቦቻቸውን እንዳጡ ገልጸዋል። መንግስት በአስቸኳይ እርምጃ እንዲወስድና አሁን ካሉበት በነሱ አገላለጽ ምንም መጠለያ የሌለበት ሜዳ ላይ እንደሚገኙና አሁን ካለበትም ውስጥ በአስቸኳይ መንግስት እንዲያወጣቸው ጠይቀዋል። የተወሰኑትን አነጋግረናል። በሌላ በኩል የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ በጻፉት ደብዳቤ የአስቸኳይ ኮሚቴ ተቋቁሞ ወደ ስፍራው እንዲያመራና በቦታው ተገኝተው ሁኔታውን እንዲያጣሩ ለተጎዱትም ድጋፍ እንዲደረግ ጠይቀዋል። የአካባቢው ባለስልጣናትና እንዲሁም የኦሮሚያ ክልል አደጋ ስጋት አመራር ቢሮም አነጋግረን በአሁኑ ሰዓት ለተፈናቃዮቹ በእውነቱ በቂ የሚባል ድጋፍ እየተደረገ እንዳልሆነ ገልጸው የነሱን ቃል ነው የተጠቀምኩት። ነገር ግን በተቻለ ሁኔታ እርዳታ እየተደረገላቸው እንደሆነ ተናግረዋል። ናኮር መልካና አስቴር ምስጋናው ዘገባ አጠናቅረዋል። በዚህ ዙሪያ ናኮር መልካ ያቀርበዋል።
በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ባለፈው ቅዳሜ ታጣቂዎች ያደረሱት ከተባለ ጥቃት መትረፋቸውን በስልክ የገለጹልን ተፈናቃዮች አሁንም በቂ እርዳታ እያገኙ እንዳልሆነ ተናግረዋል። ቤተሰቦቻቸውን በሞት እንደተነጠቁ የተናገሩ ተፈናቃዮችን በስልክ ያነጋገርናቸው ሲሆን አብዛኞቹ ከአንድ በላይ ቤተሰቦቻቸውን እንዳጡ ይናገራሉ። ሁሉም ስማቸው እንዳይጠቀስ ጠይቀዋል። ባለቤቷንና የሁለት ዓመት ልጇን እንዳጣች የገለጸችልን አንዲት እናት ይህንን ብላለች።
ዝም ብሎ ማሳ ውስጥ ጫካ ማለት ነው። እዛ ውስጥ እየሮጥን ዝም ብሎ ህዝብ ጋር ነበር የሚያወቁት። እዛ ልጅ ስታለቅስ ህጻኗ ስታለቅስ እዛ እኔ በቃ እኔ ወጣሁላቸው አንድ ጓደኛ ጋር እሷንም እዛ ልጅ ስታደርጓት እና እኛንም እዛው መጡ። የጮክን ጊዜ ሞታለች ብሎ ነው ሄዱ። ከዛ ልጅ ስታለቅስ የሰሙን ጊዜ ገቡበት። ያው ልጅቱን መስዋት እና እዛው እኔ ላይ ሞተኝ።
አዝለሻት ነበር
አቅፍቴን ነበር። ድንገት ነው ኮቶ ላይ ገቡ። ከዛ እጀን ሲመሩኝ እኔም ያው እዛው በቃ ወደ ያው ከዛ ባሌ እዛ ማሳ ተደብቆ ነበር ብሎ እዛው መተውስንም እዛው ነው ባሌ ወንድሞች ሶስቶቹ እናቱ ነው ያለ።
ሌላኛው ግለሰብ ቶሌ ቀበሌ ውስጥ ከ20 ዓመት በላይ የኖሩ የአማራ ክልል ተወላጅ መሆናቸውን ገልጸዋል። በጥቃቱ ባለቤታቸውንና 4 ልጆቻቸውን ማጣታቸውን በመጥቀስ ስለ ሁኔታው በአፋን ኦሮሞ እንዲያብራርተዋል።
በረሰ ገልሰኒ ከዲራ ካፍኔ ኩኖሀመ የሆነ አወሉ ማጅራ ንጅራ አኔሴዳ ስቅፍ ኩኖ ማቲ
ከ1993 ዓ.ም ጀምሮ ይሄው አብረን እየኖርን ነው። እኔም ወደዚህ ከመጣው 6 ቤተሰብ አፍርቻለሁ። ይህንን ያህል ዓመት አብረን ስንኖር ሐዘናቸው ሐዘናት፣ ደስታቸው ደስታችን ሆኖ ነው የኖር ነው። በአንድ ገበያ እንገበያያለን፣ አብረን እንበላለን፣ የተቸገረውን አብረን እንረዳለን፣ የሞተብንንም አብረን እንቀብራለን። የዚህ በሽታ መነሻ ምን እንደሆነ አናቅም። ቅዳሜ እንግዲህ የተፈጠረው ተፈጥሯል። በርካታ ሰዎች ነው ያጣ ነው። ከቤቴ ውስጥ 5 አስክሬን ነው የወጣው። 4 ልጆቼና ባለቤቴን ነው ያጣሁት። 63 ሰዎችን አንድ ላይ ቀብረናል። ከጎረቤቴ ካንድ ቤት 15 አስክሬን ወጥቷል። ዛሬ ጧት ራሱ 4 አስክሬን ከውጭ ተገኝቷል። ድርጊቱ ያካባቢው ማበረሰብ አይወክልም ያሉት እኚሁ ተጎጂ መንግስት አጥፊዎች ላይ እርምጃ መውሰድ አለበት ሲሉ ጠይቀዋል።
ድግጭ ፈጥኛት ኦሮሞ ሁንዱም ሲ በከቧ ጀቹዳት ማለት ነው። ሆጂ ሳመለ መቃን ትከነመን ቀቡካ
ድርጊቱ ሁሉንም ኦሮሞ ይወክላል ለማለት አይቻልም። ምክንያቱም ኦሮሞ ሆኖ ወለየዎችን ከጥቃቱ አስጠልሎ በህይወት ከተረፈው ከኛ ጋር እንዲቀላቀሉ ያደረገም ሰው ስላለ በተቻለ መጠን ድጋፍ ተደርጓል። ነገር ግን በቂ ነው ማለት አይቻልም። ከዞንም ከወረዳውም መተው እኛ ጋር ነው የዋሉት። በጣም ለተጎዱ ሰዎች ልብስ፣ እህል፣ ለህፃናት የሚሆኑ ድጋፎችን ማድረግ ጀምረዋል። ሐኪሞችም ወደዚህ የመጡ ቀላል የሆኑ በሽታዎችን እያከሙ ይገኛሉ። ነገር ግን በስፋት አልተሰራበትም። ጥቃቱን ያደረሰብን ሸኔ ይሁን እንጂ ከዚሁ አካባቢ ወጥቶ የዘረፈንም አለ። አጥፊዎቹ ተለይተው መታየት አለባቸው። ያለኝ መልእክት ኢትዮጵያ በርካታ ብሔር ብሔረሰቦች አላት። ይህ ደግሞ ስጋታችን ሳይሆን ውበታችን በመሆኑ ሁላችንም ይህንን አውቀን ከዚህ አይነት አጸያፊ ተግባር ራሳችንን መጠበቅ አለብን። ጠላታችንን በጋራ ማጥራት አለብን። መንግስት ደግሞ ጠንካራ የሆነ የማያዳግም እርምጃ መውሰድ አለበት። የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ከምክር ቤት አባላት የተውጣጡ ወቅታዊ ጉዳዮችን የሚያጣሩ ሁለት ቡድኖችን በማቋቋም ስምሪት መስጠታቸውን የኢትዮጵያ ዜና አገልግሎት ዛሬ ዘግቧል። አፈ ጉባኤ ታገሰ ለጤና፣ ማህበራዊ፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ በጻፉት ደብዳቤ ሰሞኑን በጋምቤላ ክልልና በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ በተወሰኑ አካባቢዎች መንግስት ሸኔ ብሎ በሚጠራው ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ሸማቂ ቡድን በንጹሐን ዜጎች ላይ እጅግ አሰቃቂ፣ አሳዛኝና በሰው ልጆች ላይ መፈጸም የሌለበት ግፍ ተፈጽሟል ብለዋል። መንግስት አሸባሪ ሸኔ ብሎ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድኑ የውጭ ቃል አቀባይ ባለፈው አርብ ዕለት ባወጣው መግለጫ መንግስት በሀገሪቱ ምዕራባዊ ክፍል የተፈጸመውን ጅምላ ግድያ በማያዳላ መልኩ ያጣራል ብሎ እንደማያምን በመግለጽ ገለልተኛ ቡድን ሁኔታውን እንዲያጣራ ጠይቋል። ባለፉት 4 ዓመታት ውስጥ ምርመራ የሚያስፈልጋቸው በርካታ የጭካኔ ተግባራት ተፈጽመዋል ሲሉ በትዊተር ገጻቸው ላይ የጻፉት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው አማጺ ቡድን ቃል አቀባይ አቶ ወዳ ተርቢ የሚፈለገው ሶስተኛ ወገን በሆነ አካል የሚደረግ ገለልተኛ ምርመራ ነው ብለዋል። ለደረሰው ጅምላ ግድያም የመንግስት አካል የሆነ በኦሮሚያ ክልል ውስጥ የሚገኝ ሚሊሻን ተጠያቂ አድርጓል። ሆኖም በጥቃቱ ሰለባ መሆናቸውን የሚናገሩት የአካባቢው ነዋሪዎች ሸኔ ሲሉ የጠሯቸው ታጣቂዎች ጥቃቱን እንደፈጸሙባቸው ይናገራሉ። 4 የቤተሰብ አባል እንደተገደለባቸው የሚናገሩት ሌላዋ ስማቸውን መጥቀስ ያልፈለጉት እናት ደረሰብኝ ስላሉት ጥቃት ያስረዳሉ።
ባለቤቴ 4ኛ የኔ የግሌ ብቻ ማለት ነው። አንዱ 10 ነው፣ አንዱ ደግሞ 14፣ አንዱ 7። እኔን እነዚህን የደረሱትን 2 ልጆች ይዤ ታካውዬ ነው የትም እንዳደረሱኝ አላውቅም። እንደገና ያስተመለሱ ከዚ አካባቢ ቤታችን አካባቢ እሳ ሄደው ሲመለሱ ቤታችን አጠገብ ጫካ ነው የገደሉት። ንብረትም እንዳለ ተዘርፏል። ሜዳ ላይ ነው ያለሁት አሁን ሁለት ሴቶች ይዤ።
ሌላኛው በአካባቢው እንደነበሩ የቤተሰብ አባላቸው እንደተገደለባቸው የሚናገሩት ግለሰብ አስከሬኖቹን በጅምላ እንደቀበሯቸው ይናገራሉ።
አካባቢ ላይ ቀበ ላይ ስለሆነ የቀበርናቸው ሰዎች ራሱ አንድ ቦታ 43 ተቀብሏል፣ አንድ ቦታ 10 20 30 40 50 ስልሳ እያለ የቀበርናቸው ዝም ብለን በየማሳው በየተብራይ ማለት እዛው መሀል ነበር ያለሁት። እኔም እንደገና ያው አቅም በላይ ሲሆን እኔም ያው ጫካ ውስጥ ገብቼ ነው የሚያተረሱት። አጠቃላይ ሴት ወንዱ የአይምሮ በሽተኛ የሆነው በዲሽካና በመትረየስ ነው የተደበደብን እኮ በዲሽካ በመትረየስ ስለሆነ የተደበደብነው አይምሯችን በትክክል የሚሰራ አይደለም። አሁን ይህ ሁሉም አይምሮ ታማሎታል።
በሌላ በኩል ተቀማጭነቱ በዩናይትድ ስቴትስ የሆነ የአማራ ማህበር ባወጣው ሪፖርት እስካሁን 282 ሰዎች በጅምላ ግድያው መሞታቸውን እንደዘገበና የሟቾች ቁጥር ግን ከዛ በላይ ሊሆን እንደሚችል ያስታወቀ ሲሆን ቁጥሩ በገለልተኛ ቡድኑ አልተረጋገጠም። የምክር ቤቱ አፈ ጉባኤ እነዚህ ጉዳዮች ተገቢ ማጣራት ተደርጎባቸው የደረሰውን ጉዳት መጠንና የሚያስፈልገውን አስቸኳይ ድጋፍ በቋሚ ኮሚቴው በኩል ተጣርቶ እንዲቀርብ ትዕዛዝ መስጠታቸውንና የሚቀርበውን የጉዳት መጠን መረጃ መነሻ በማድረግ የአደጋ ስጋት አመራር ኮሚሽን ተከታትሎ አስፈላጊውን ድጋፍ በአስቸኳይ ለዜጎች እንዲያቀርብ ማስገንዘባቸውን የሀገር ውስጥ መገናኛ ብዙሃን ዘግቧል። የኢትዮጵያ ሰብአዊ መብት ኮሚሽንም በሂደቱ የታየውን ከሰብአዊ መብት ጋር የሚያያዙ ጉዳዮችን አጣርቶ ለምክር ቤት እንዲያቀርብም አስታውቀዋል። በሌላ በኩል በቅርቡ ስያሜውን በአዋጅ ወደ ቡሳ ጎኖፋ የቀየረው ከዚህ ቀደም የአደጋ ስጋት ስራ አመራር ተብሎ ሲጠራ የነበረው ጽህፈት ቤት የምዕራብ ወለጋ ዞን ኃላፊ ወይዘሮ ነጻነት አለማየሁ በጊምቢ ወረዳ ቶሌ ቀበሌ ውስጥ ሰኔ 11 የተከሰተውን በርካታ ሰዎች የተገደሉበት ጥቃትን ተከትሎ ተጎጂዎችን ለመርዳት ጥረት እየተደረገ ነው ብለዋል። ቡሳ ጎኖፋ እስካሁን ስላደረገውም ድጋፍ ገልጸዋል።
ሚጣኒ በቆሎ ኩንታለ ሸንተኒሸን ቀመዲ ኩንታለ ጃተም
55 ኩንታል በቆሎ፣ 60 ኩንታል ስንዴ፣ 30 ኩንታል የህፃናት አልሚ ምግብ፣ 5 ቦንዳ ልብስ አድርሰናል። በዚህ ብቻ አልቀረም፣ ቀይ መስቀል ጨምሮ የተለያዩ ተቋማት ድጋፍ እንዲያደርጉ ጠይቀናል። የኦሮሚያ ቡሳ ጎኖፋ ተጨማሪ ድጋፎች እንድልክ መልእክት አስተላልፈናል።
ኃላፊዋ ድጋፉ በቂ አለመሆኑን ከተጎጂዎች መካከል ለሚነሳው ቅሬታ ሲመልሱ
እውነት ለመናገር ድጋፉ በቂ አይደለም። በአስቸኳይ ሁኔታ ድጋፍ እንዳናደርስም መንገድ ተዘግቶ ነበር። ዞኑ ባለው አቅም ሁሉ እያደረሰላቸው ነው። ድጋፍ የሚቀጥል ይሆናል። ቤታቸውን ንብረታቸው የተቃጠለባቸውም ስላሉ እነሱን የማቋቋም ስራ በቀጣይነት ይሰራል።
ጥቃቱን ተከትሎ የሸሹ 4100 የሚሆኑ ተፈናቃዮች አርጆ ጉደቱና ኤፍሬም በተባሉ አቅራቢያ የሚገኙ ከተሞች ውስጥ መኖራቸውን የጠቀሱት ወይዘሮ ነጻነት ወደ ቶሌ እንዲመለሱ ኮሚቴ ተቋቁሞ እየሰራ መሆኑን ገልጸዋል። የአሜሪካ ድምፅ ያነጋገራቸው ከጥቃቱ የተረፉት ነዋሪዎች በበኩላቸው ተገቢውን ሕክምና አለማግኘታቸውን፣ መጠለያም እንደሌላቸውና በአጠቃላይ ግራ መጋባት ውስጥ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ በዛሬው ዕለት ጎንደር ዩኒቨርሲቲ ተማሪዎች በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ በሚኖሩ ንጹሃን የአማራ ተወላጆች ላይ የደረሰውን ዘር ተኮር አሰቃቂ ግድያ በማውገዝ ሰልፍ የወጡ ሲሆን በአገሪቱ ሕግ እንዲከበር መጠየቃቸውን በዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ዳይሬክተር ወይዘሮ ኢዳኙ ማንደፍሮ ለአሜሪካ ድምፅ ተናግረዋል።
ጠዋት ላይ ልጆቹ ያው ሰላማዊ በሆነ መንገድ ተሰባሰቡ። የሶስት ግቢ ተማሪዎች ናቸው። የፋሲል የአጼ ቴዎድሮስ እና የማራኪ ግቢ ተማሪዎች ናቸው። ወጡ። በዛ በኋላ ሀሳባቸውን ገለጹ። ሕግ ይከበር፣ የሰው ልጅ አይገደል ነው። ስለዚህ የሰው ልጅ ሕይወት አይጥፋ፣ በከንቱ ደም አይፈስ። ስለዚህ መንግስት ሕግ ያስከብር ነው። ያንን ድምጻቸውን አሰሙ። በእግራቸው ትንሽ ተጉዘው ከግቢ ለግቢ ማለት ነው። መጨረሻ ላይ ከቴዎድሮስ ተነስተው ነው ወደ ማራኪ ገቡ። ከማራኪ በኋላ ተመልሰው ወደ ትምህርታቸው ነው የገቡት። አንሳት እንኳን ያልሞላ አንሳት እንኳን 30 ደቂቃ ልጅ ቢሆን ነው ብዙ የፈጅ ሰዓት አይደለም የቆዩት።
በሌላ በኩል የዞኑ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ደበላ አውላና የጸጥታ ኃይሉ በአካባቢው ተሰማርቶ ጥበቃ እያደረገ መሆኑን በመጥቀስ ጥቃቱ እንዲፈጸም መረጃ በመስጠት በመተባበር ተጠርጥረው የተያዙ ግለሰቦች እንዳሉ ገልጸዋል። ምንም እንኳ በቁጥር ባይገልጹም
ከንቀበመኒ ጅሩ ሸክዳኒ የቹዳ
የተያዙ ሰዎች አሉ። በጥርጣሬ ይህንን መልእክት ተቀብለው በእነዚህ ሰዎች ላይ ጥቃት እንዲፈጸም ጥቃቱ ወደ ተፈጸመበት ሰዎች እነዚህን ሰዎች አምጥተዋል ተብለው የተጠረጠሩ አንዳንድ ግለሰቦች ተይዘው ምርመራ እየተደረገባቸው ነው። በጥቃቱ ሕይወታቸው ያለፈ ሰዎችን በተመለከተ የደረሰውን ጉዳት በቁጥር ከመግለጽ የተቸገሩበትንም ምክንያት አብራርተዋል ኃላፊው።
ተሪ ከሚደመንከን ሀገሬ አዳዳ ጃሬ ገሬ ነገዳ ቆቻት ከንጅሩ
እነዚህ የተጎዱ ሰዎችን በተመለከተ የተለያዩ ቡድኖችን አዋቅረን ምርመራ እያካሄዱ ነው። ይህ ማስረጃ አሁንም ቢሆን ሊጠናቀር ይገባል። የጠፉ በተለያዩ ቦታዎች ህይወታቸው ጠፍቶ ሊገኙ የሚችሉ ሰዎችም ስላሉ አቅጣጫ ተቀምጦ ይህንን የማጣራት ስራ እየተሰራ ነው። ስለዚህ ከቁጥር ጋር በተያያዘ ከተጣራ በኋላ ለህብረተሰቡ ይፋ የሚደረግ ይሆናል። የሚደበቅ ነገር የለም። አቶ ደበላ ጥቃቱን ፈጽመዋል ያሏቸው መንግስት ሸኔ ብሎ የሚጠራቸው ሸማቂዎች ላይ የጸጥታ ኃይሎች እርምጃ እየወሰዱ ይገኛሉ ብለው ቢገልጹም ተወሰደ ስለተባለው እርምጃም በቁጥር ከመጥቀስ ተቆጥበዋል። ባለፈው ሳምንት ውስጥ ሸማቂዎቹና የመንግስት ኃይሎች መካከል በጊምቢና አካባቢ ተከስቶ የነበረውን ለሰዓታት የቆየ ተኩስ ልውውጥ ተከትሎ በህብረተሰቡ መካከል ተፈጥሮ በነበረው ስጋት ለጥቂት ቀናት ተቀዛቅዞ የነበረው የኢኮኖሚና ማህበራዊ እንቅስቃሴ ወደ ቦታው ተመልሷል ሲሉም አክለው ገልጸዋል ኃላፊው። በሌላ በኩል የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲዎች ሰሞኑን ባወጡት መግለጫ የምዕራብ ወለጋውን ጨምሮ በጋምቤላ ንጹሐን ዜጎች ላይ የተፈጸመ ጥቃት ከመንግስት ውጭ ባለ ገለልተኛ አካል ይጣራ ሲሉ ገልጸዋል። በምዕራብ ኢትዮጵያ ምዕራብ ወለጋ ዞን በመቶች የሚቆጠሩ ሰዎች የተገደሉበትን ጥቃት የኢትዮጵያ መንግስት ፈጣን ገለልተኛና ጥንቃቄ የተሞላበት ምርመራ እንዲያካሄድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት ትናንት አሳስበዋል። ከፍተኛ ኮሚሽነሯ ከቅርብ ሳምንታት ወዲህ በኢትዮጵያ የተለያዩ ክልሎች እየጨመረ የመጣውን ውጥረትና ሁከት ተከትሎ የኢትዮጵያ መንግስት ህብረተሰቡ ለመኖር ያለውን መብት እንዲያረጋግጥ ሲሉ ጨምረው ማሳሰባቸውም ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ዘገባውን ያጠናቀሩት አስቴር ምስጋናውና ናኮር መልካ ናቸው። ሁለቱንም እናመሰግናለን። አሁን የትንታኔው መጽሔት ዝግጅታችን ይቀጥላል። በተከታዩ ዘገባ ደግሞ ወደ ሐዋሳ ነው የምንወስዳችሁ። በሲዳማ ክልል የሐዋሳ ከተማ አስተዳደር ቅድመ ማስጠንቀቂያና ሳይሰጥና ንብረታቸውን የሚያነሱበት የጊዜ ገደብ ሳያሳውቃቸው የንግድ ስፍራዎችን ግብረ ኃይል አቋቁሞ እያፈረሰባቸው እንደሆነ በመግለጽ ቅሬታቸውን የተናገሩ ሰዎች በቦታው በስፍራው ለተገኘው ለዘጋቢያችን ዮናታን ዘብዲዮስ ነግረውታል። የከተማ አስተዳደሩ ከንቲባው በበኩላቸው በጉዳዩ ላይ ምላሽ ሰጥተዋል። የተወሰደው ተግባር ሕግ ማስከበር ነው ብለውታል። ዮናታን ዘብዲዮስ እንደሚከተለው ያቀርበዋል።
ምስላቸው እንዳይታይና ስማቸው እንዳይጠቀስ ጠየቁን በንግድ ስራ የሚተዳደሩና ለቪኦኤ ቅሬታቸውን የገለጡት አስተያየት ሰጪ በከተማው ልማትና እድገት ተቃውሞ ባይኖራቸውም የእርምጃ ወሳሰዱ የአካሄድ ችግር ያለበት ነው ሲሉ ወቅሰዋል።
ህጋዊ መንገዱን ተከትሎ እዚህ ጋር ተከራዮች አለ። ከተከራይ በኋላ ብዙ ቤተሰብ አለ። አንድ ተከራይ ጋር ቢያንስ ሲፈናቀል አሁን እንደኛ አካባቢ እንዳለው ከዚህ እስከ ጫፍ ብዙ ነጋዴ ነው የተነካው። ከጀርባው ቤተሰብ አለ። አንዳንዱ ቁብ ተበድሮ ይሰራል። አንዳንዱ ባንክ ተበድሮ የሚሰራ አለ። ይህ ነገር ሲመጣ የተቃወመ ሰው የለም፣ ግን ፕሮሲጀሩን ይከተል ነው። መንግስት ቢያንስ አንድ ያወጣዋል። አንድ ተከራይ ከቤት ሁን አከራይ ብንሆን ብናስለቅቅ 6 ወር ቀነ ገደብ አለ። ያን ነገር ተከትሎ ብሄድ ኖሮ ህብረተሰቡም ደስተኛ ነው። ልማት ነው፣ የከተማ ውበት ነው። ግን ፕሮሲጀሩን ያልጠበቀ ሁኔታው ጊዜውን ያላገናዘበ ነገር መሆኑ ነው ሰውን ትንሽ ችግር ውስጥ የከተተው።
የንግድ ቦታቸው ከፈረሰባቸው ውስጥ ለመንግስት ግብር የከፈሉ የሚሰሩ እንደነበሩ ተናግረው የተወሰደው እርምጃም ጊዜውን ያላማከለ በመሆኑ ለክሰራ መዳረጋቸውን ገልጧል። ህገ ወጥ ነን ብለው እንደማያስቡም ተናግሯል።
ይህን ሁሉ ነገር መንግስት እያለ የተሰራ ነገር ህገ ወጥ ነው ተብሎ አይታሰብም። ግን ምንድነው አረንጓዴ ቦታ እንደሆነ እናውቃለን። ከነሱም ፍቃድ ወስዶ ነው አብዛኛው ሰው የሰራው። ተነሱ በተባለ በሳር ይነሳ፣ ግን የተነሳንበት መንገድ ነው ትክክል ያልሆነው።
ከነይ ይልቅ የተጎዱት ትኩስ አትክልትና ፍራፍሬ፣ የጀበና ቡናና ትንሽ ሱቆችን ከፍተው በአነስተኛ የንግድ ስራ ኑሯቸውን ይገፉ የነበሩ ወጣቶችና ሴቶች ናቸው ሲሉ የተናገሩት ሌላ አስተያየት ሰጪ ያለ ማስጠንቀቂያና የጊዜ ገደብ ማፍረሳቸው ተገቢነት የሌለው ተግባር ነው በማለት ተናግሯል።
በሶስት ቀን ውስጥ እንግዲህ 20-30 ዓመት የቆየ እንትን ማፍረስ ከባድ ነው። ሲቀጥል ቦታ የእኛ ይዞታ አይደለም፣ ያው ግሪን ኤሪያ ነው፣ ገብረንበታል። ሲሰራው አንዳንድ አሁን ቤቶች የተሰሩ አሉ። ቴፕቲንግ የውሃ ጉድጓድ አዋሳ ላይ ውሃ የለም። ያን ነገር ያበላሽብናል። በተለይ ተከራይቶ የሚሰራው ነጋዴ በጣም ብዙ ጉዳት ደርሶበታል። በጣም ብዙ ስራ አጥቷል።
ከተማ አስተዳደሩ እያፈረሳቸው ያለው በተለምዶ የላሜራ ሱቆች የሚባሉ አነስተኛ ኪዮስኮች፣ ጥላ ተበጅቶላቸው ሲሰራባቸው የነበሩ መደብሮች፣ የትልቅ ሆቴሎችና የገበያ አዳራሾች በረንዳዎችና መኪና ማቆሚያዎች፣ የሞባይል ሱቆች፣ የአትክልትና የፍራፍሬ መሸጫ ስፍራዎች መሆናቸውን ተመልክቻለሁ። የቅሬታ አቅራቢዎችን አስተያየት አስመልክቶ ቪኦኤ የጠየቃቸው የአዋሳ ከተማ ከንቲባ ጸጋዬ ቱኬ የተወሰደው እርምጃ ሕግ የማስከበር ተግባር ነው ብሏል።
ከተማችን ውስጥ ፕላን የማስከበሩን ስራ በሚገባ እየሰራን ያለ ነው። የእሱን ፕላን ከተማ አስተዳደሩ አልነካም። መንግስት ድሮም የህዝብ ቦታ ነው ብሎ ያስቀመጣቸው ቦታዎች ወጥቶ የተሰሩ ስራዎችን፣ ቅጥያዎችን እነዚህን እንዲያስተካክሉ የማድረጉ ስራ ነው እየተሰራ ያለው።
ማስጠንቀቂያ ሳይሰጥ እርምጃ ተወስዷል ስሉ ለቀረበባቸው ወቀሳም ይህንን ብሏል።
በነገራችን ላይ በመንግስት ወይም ፓብሊክ ቦታ ቋሚ ግንባታ አይፈቀድም። መጀመሪያም ቋሚ ግንባታ ስሩ ብሎ የፈቀዳቸው አካል ያለ አይመስለኝም። ካለም መጠራት ይቻላል። በጥንቃቄ ህግና ስርዓትን በተከተለ መልኩ በየአካባቢ ያሉ አመራሮች፣ በየእርከኑ ያሉ አመራሮች ይህን ስራ እንዲመሩ እየመሩ እንደሆነ አይቻለሁ።
የከተማ አስተዳደሩ ቅጽበታዊ እርምጃም ወቅቱን ያላገናዘበ ህዝቡ ያለበትን የኑሮ ውድነት ከግምት ያላስገባ በማለት ለቀረበው ትችትም የከተማው ከንቲባ ጸጋዬ ቱኬ በየጊዜው እየፈረሰ የሚገነባ ከተማ ለትውልድ አናስረክብም ሲሉ ምላሻቸውን ሰጥተዋል።
ከዚህ በኋላ ባሳ ውስጥ ስርዓት ባለው ህግ በስርዓት በሚፈቅደው መልኩ ነው መስራት የሚቻለው። ከተማችን ነገ የሚፈርስ የሚበላሽ ከተማ መሆን የለበትም። ስለዚህ የከተማውን ዲዛይን ፕላን ማስጠበቅ አሁን ያለው አመራር ኃላፊነት ስለሆነ ስለዚህ ይህንን በዛ እየተወጣን ያለ ነው።
ከንቲባው ህገወጥነትን መከላከልና የከተማውን ውበትና ጽዳት መጠበቅ የመንግስት ኃላፊነት ብቻ አለመሆኑን ጠቅሰው የከተማው ህዝብ እንዲተባበራቸው ማሳስቧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳ።
በውጊያው ምክንያት ጃሮ
ወደ ተከታዩ ዘገባችን እንወሰዳችሁ። ወደ ወሎ ራያ ቆቦ ወረዳዎች ውስጥ የተካሄደ የተኩስ ልውውጥ ነዋሪዎችን ማፈናቀሉ ተገልጿል። አማራና ትግራይ ክልልን በሚያዋስኑ የሰሜን ወሎ ራያ ቆቦ ወረዳዎች ውስጥ የህወሓት ታጣቂዎች ፋኖ የሚል መጠሪያ ካለው ታጣቂዎች ጋር ባደረጉት የተኩስ ልውውጥ ነዋሪዎች መፈናቀላቸውን ገለጹ። ነዋሪዎቹ በአካባቢው የተካሄደው ውጊያ ነው ብለውታል። ውጊያውን ተከትሎም የህወሓት ታጣቂዎች አራት ሲሉ ጎጦች ሲሉ የጠሯቸውን አካባቢዎች መቆጣጠራቸውንም ተናግረዋል። ጃሮታ፣ አረንገቦ፣ አዲሱ ሰፈር የተባሉ ወረዳዎችን ጨምሮ አራት አካባቢዎችን በመቆጣጠራቸው 160 የሚሆኑ ሰዎች ተፈናቅለው ወደ አቅራቢያቸው የሚገኙ አጎራባች ወይም አዋሳኝ ቦታዎች መሸሻቸውን ለአሜሪካ ድምጽ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። ወደ ትግራይ ክልል ደውለን መረጃ ለማግኘት የስልክና የኢንተርኔት አገልግሎት ባለመኖሩ ምክንያት እስካሁን ከትግራይ ክልል መንግስት በኩል ምላሽ አላገኘንም። ሙከራችንን እንቀጥላለን። ተፈናቃዮቹን ያነጋገረው መስፍን አራጌ የዝርዝሩን ያሰማናል።
በውጊያው ምክንያት ጃሮታ ከሚባለው አካባቢ ከስድስት ቤተሰቦቻቸው ጋር ተፈናቅለው ጎለሽ ሽፈራው መንደር በተባለ ቦታ ካሉ ዘመዶቻቸው ቤት ተጠግተው እንደሚገኙ የተናገሩት ስማቸውን መግለጽ ያልፈለጉ አንድ ነዋሪ በሰጡን መረጃ የህወሓት ታጣቂዎች አራት ቦታዎችን መቆጣጠራቸውን ገልጸዋል።
ጃሮታ፣ አረንገሞ፣ አዲሱ መንደርና አገዳ ቀበሌ የምትባል ቦታ አለች። እሷሁን በጥላት እጅ ነው ያለችው።
ነዋሪዎቹ የህወሓት ኃይሎችና በአካባቢው ፋኖ እየተባለ ከሚታወቀው ኢ መደበኛ ታጣቂዎች ጋር ውጊያ ተካሂደዋል ብለዋል። አሪዎቹ ውጊያ እያሉ የሚጠሩት የተኩስ ልውውጥ ከተካሄደም በኋላ የህወሓት ታጣቂዎች በሰሜን ወሎ ዞን ራያ ቆቦ ወረዳዎች የሚገኙት ጃሮታ፣ አረንገቦ፣ አዲሱ መንደርና አገዳ ቀበሌ የተባሉ አራት ጎጦችን እንደተቆጣጠሩ ገልጸዋል። በዚህም ምክንያት 160 ሰዎች ከአካባቢዎቹ መፈናቀላቸውን ከተፈናቃዮቹ አንዱ ለአሜሪካ ድምጽ ተናግረዋል። ከጃሮታ ጃሪ ጋማ የትዳር አጋራቸውንና ወላጆቻቸውን ጨምሮ ከዘጠኝ ቤተሰቦቻቸው ጋር ተፈናቅለው በጎለሽ የሰፈሩት ሌላው አስተያየት ሰጪ ከትናንት በስቲያ የህወሓት ኃይሎች ወደ አካባቢያቸው መግባታቸውን ተከትሎ በሰዓታት ልዩነት ቤታቸውን ጥለው መሰደዳቸውን ተናግረዋል።
በለው እያሉ ወደዛ በጩኸት እየጮሁና እየተኮሱብን ሲመጡ ዝም ብለን ህጻናቶችን ምንም ነገር ይዘን ዝም ብለን ወጣን። ቤት ያለውን ነገር ምንም ልብስ፣ ማልክ፣ ይሄ ዱቄት፣ ሽሮ፣ በርበሬ፣ ኢቭን ከብትሮኞችና በግ የሚጠብቁትን ጫማቸውን አውልቀው በእርግጫና በሰደፍ እየመጡ ነው የወሰዱባቸው። ጫማውን ራሱ
ወደ ወረዳው ዋና ከተማ ቆቦ ለመሻገር ቢፈልጉ የተቀሰቀሰው ውጊያ ባስከተለባቸው ስጋት መንቀሳቀስ አለመቻላቸውን ገልጸዋል። ሁለት ዓመት ካልሞላት ህጻን ልጃቸው ጋር የተፈናቀሉት አንዲት ወይዘሮ በበኩላቸው ከትናንት በስቲያ መኖሪያ ቀበሌያቸው ላይ ደረሰ ያሉትን እንዲህ ገልጸውታል።
ረፋር ላይ ነው 3:40 አካባቢ የተጀመረው። ከዛ ተዋግተው እንደተጨረሱ እነሱ ሲወጡ፣ ፋኖቹ ሲወጡ ማለት ነው፣ ሲገቡ ጃሮታ፣ ከዛ ገብተው ሽሮ፣ በርበሬ፣ ምናምን ዱቄት፣ ዘይት በቃ ይሄን ሶላር ምናምን ይዘው ሄዱ። ከዛ ወጣቱ ማሸሹትኝ ወጣቱ አሁን ጎለሽ ነው ያለ።
ከአንድ ሰዓት በላይ የእግር ጉዞ አድርገው ጎለሽ ሽፈራው መንደር ዘልቅ ያለው የሚሉት ወይዘሯ የሞቱና የቆሰሉ የአካባቢያቸው ሰዎች እንዳሉ ጨምረው ጠቁመዋል።
ግለሰብ ማርኬት ናት፣ ቆስሏን አንድም ወደ ሕክምና ምናምን ያው መኪና ምናምን ስለሌለ ያው ሂዱ አንገና።
በሌላ በኩል የራያ ቆቦ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ጥላሁን አሌ የህወሓት ታጣቂዎች የተለያዩ አካባቢዎችን እንደተቆጣጠሩ ትናንት
ለአሜሪካ ድምጽ ገልጸው ነበር።
ማጎ የሚባል ቀበሌ 033 እሱን ሙሉ በሙሉ ቀበሌውን ተቆጣጥረው ወደ ጀምዶ የሚባለው 031 ቀበሌ ወደዛ ነው ኃይላቸውን አሰባስበው የገቡት። ከዛ በተጨማሪ በታች በመስመሩ በኩል 04 ጃሮታና 05 አዲስ ቅኝ የሚባሉ ቀበሌዎች አሉ። እዛም አካባቢ እንደዚሁ የገቡ ጥቃት እየፈጸሙ ያገኙትን ሁሉ እየዘረፉ የወጡበት ሁኔታ ነው ያለው። ባሉት ከተሞች በሙሉ እየገቡ እየዘረፉና እየደበደቡ ኦልሞስት የሚፈልጉት ወጣት ሲያገኙ ደግሞ አፍነው የሞሰድ ሁኔታዎች ናቸው ያሉት። በላይ በግዳን ወረዳ በኩል ይሄ ወቶትና መቀነት ጋራ የሚባል አካባቢ በዛ ገብቶ መከላከያ ላይ ጥቃት ፈጸመን ጥላት መከላከያም ተደራጅቶ ለመመከት ተሞክሯል። በትላንትና ሁለትም የምስራቅ አማራ ፋኖ በዋጃ በኩል እዚህ በቆንቁራ ቀበሌ የሚባል አካባቢ ገብቶ ለመመከት ፋኖ ብዙ ጥረት አድርጓል። ዛሬ ከነጋ ተኩሱ ቆሞ ባለበት ቆሞ ነው ያለው።
እንደ ኃላፊው ማብራሪያ ጃሮታ ቀበሌ፣ አረንገቦና እንኩራጎጥ እንዲሁም በቆባ ጀመዶና ማህዶ አቅጣጫ የሚገኘው የግዳን ወረዳ ወሰን ላለፉት 4 ቀናት ውጊያ ሲደረግባቸው የነበሩ አካባቢዎች ናቸው። በዚህ አካባቢ የተካሄደውና ነዋሪዎቹን ለማፈናቀል ምክንያት ሆኗል ስለተባለው የህወሓት ታጣቂዎች እና የፋኖ ውጊያ በተመለከተ እስካሁን ከትግራይ ክልል መንግስት የወጣ መረጃም ሆነ ማስተባበያ የለም። ከመንግስት በኩልም በይፋ የማጥቃት እርምጃ ስለመወሰዱ እስካሁን የተገለጸ ነገር የለም። ወደ ትግራይ ክልል ደውለን መረጃ ለማግኘት የስልክና የኢንተርኔት አገልግሎት ባለመኖሩ ምክንያት እስካሁን ከህወሓት በኩል በጉዳዩ ላይ ምላሽ አላገኘንም። መረጃዎች ለማግኘት ጥረት በማድረግ ላይ ስንሆን እንዳገኘን ይዘን እንመለሳለን። ሆኖም በዚህ ሳምንት ለትግራይ ክልል ቴሌቪዥን መግለጫ የሰጡት የህወሓት ስራ አስፈጻሚና የትግራይ ማዕከላዊ ሴንትራል ኮማንድ አባል ጌታቸው ረዳ የክልሉ ምርጫ ሰላም መሆኑን ገልጸው ነበር።
አስተማሪዎች መሆን የነበረባቸው፣ ሐኪሞች ሆነው ህዝባቸው ማገልገል የነበረባቸው፣ መሀንዲሶች ሆነው ትግራይን ማልማት ላይ ደፋቀና ማለት የነበረባቸው ሰዎች ክላሽ ታጥቀው ዶሽቃ ይዘው ጠላት የሚፋለሙበት ሁኔታ ነው ያለው። ሰው የኛ ፍላጎት ቢሆንልን የሰላም አማራጭ ኖሮ ወደ መልሶ ግንባታ የምንመለስበት የትግራይን ህልውና በአስተማማኝ ደረጃ ላይ ያስቀምጠን የትግራይ ህዝብ የራሱን እድል በራሱ ወስኖ ሁሉንም 100% አማራጮቹን ተግባራዊ የሚያደርግበት ሁኔታ መፍጠር ላይ ነው ትኩረት ማድረግ ያለብን እምነት አለን።
ይሁን እንጂ በተለይ የአፍሪካ ህብረት ሰላም እንዲሰፍን ያደረገው ጥረት አለመኖሩን ተችተዋል።
የአፍሪካ ህብረት የሚባለው የስራ ኃላፊዎች የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ እና ሰላምና ጸጥታ ምክር ቤት ኮሚሽነር የሚባለው ባንኮሌ እንኳን የሰላም ሀሳብ ሊደግፉ አስተዳደር በትግራይ ላይ ወጀውን ዘር ማጥፋት ጦርነት የህግ ማስከበር ዘመቻ ነው ብሎ ቀድሶ የላኩ ናቸው፣ ቡራኬ ሰጥቶ የላኩ ናቸው።
በሌላ በኩል መግለጫ ያወጡት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት የሰሜን ኢትዮጵያ ግጭት ተሳታፊ አካላት ግጭቱን ለማርገብና ሰላማዊ መፍትሄዎችን ለማፈላለግ ያሳዩትን ቁርጠኝነት አድንቀዋል። ሊቀመንበሩ የአፍሪካ ህብረት ልዩ ልዑክ ኦሉሴጎን ኦባሳንጆን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት የብሔራዊ አስቸኳይ ጊዜ አዋጅ መነሳት፣ የጦር ምርኮኞች እንዲለቀቁ መደረጉ፣ ብሔራዊ የምክክር ኮሚሽን መቋቋሙ፣ ለሰብአዊነት ሲባል ተኩስ እንዲቆም መደረጉና የትግራይ ኃይሎች ከተቆጣጠሯቸው የአፋር አካባቢዎች መውጣታቸው መተማመን መፍጠር የሚችሉ ጉልህ እርምጃዎች እንደሆኑ ገልጸው ነበር። ኃይሎቹ ከራያ ቆቦ ወረዳዎች አልወጡም፣ ተኩስም አላቆሙም የሚሉት የራያ ቆቦ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ በተለይ በማህጎ አካባቢ ከሚኖሩ አርሶ አደሮች ላይ እንስሳትና የሰብል ምርት ከመዝረፍ ጀምሮ የሰብአዊ መብት ጥሰቶችን እየፈጸሙባቸው ስለመሆኑ መረጃ አለን ብለዋል። የአካባቢው ነዋሪዎች በወረዳው 6 ቀበሌዎች ከ10 የማያንሱ ቦታዎች በህወሓት ኃይሎች ቁጥጥር ስር መዋላቸውን ገልጸዋል። ከነዚህም አዲስ ቅኝ፣ ዞብል መንደር፣ አረንገቦ፣ ባቦ ኩርማ፣ ጀመዶ፣ ባይባዋ፣ ማህጎና ሌሎችንም በስም ዘርዝረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባችን እንውሰዳችሁ። የሱዳን አዋሳኝ በሆነው ምዕራብ ጎንደር ዞን መተማ ወረዳ ውስጥ ሽመት መንዱቃ ቀበሌ ባለፈው አንድ ሳምንት ውስጥ በሱዳን መንግስት ታጣቂዎች የተፈጸመ ጥቃት የግብርና እንቅስቃሴን እያስተጓጎለ መሆኑ በዘርፉ የተሰማሩ ባለሀብቶችና የአካባቢው ባለስልጣናት ገልጸዋል። በሌላ በኩል ደግሞ የሱዳን ጦር ቃል አቀባይ ኮሎኔል ናቢል አብደላ ይህንን በተመለከተ ለመገናኛ ብዙሀን ምላሽ መስጠታቸውን ጠቅሰው ያንን እንድንጠቀም ነግረውናል። በዚያ አካባቢ ቅኝት የሚያደርጉ የሱዳን ሚሊሻዎች ሊኖሩ እንደሚችሉና በአካባቢው ግጭት ሊፈጠር እንደሚችልም ጠቅሰዋል። አስቴር ምስጋናው ዝርዝሩን እንደሚከተለው ይዘዋለች። አቶ በለጠ ዳምጤ በኢትዮጵያና ሱዳን ድንበር በሚገኘው የመተማ ወረዳ ሹመት መንዱቃ ቀበሌ መርጥራርጎት በእርሻ ኢንቨስትመንት የተሰማሩ ባለሀብት ናቸው። ካለፈው ሳምንት ጀምሮ የሱዳን ታጣቂዎች በአካባቢው ድንበር ጥሰው በመግባት ተኩስ መክፈታቸውን ተናግረዋል። ለእርሻ ስራ የሚያገለግሉ መሳሪያዎችን ዘርፈውና አቃጥለው አካባቢውን መቆጣጠራቸውንም አስረድተዋል። ታጣቂዎቹ በሚያደርሱት ጉዳት 30 የሚጠጉ ባለሀብቶች ስራ ለማቆም ተገደዋል ብለዋል።
ማረስ አልቻልንም፣ አሁን ባለው ሁኔታ ቤት አቃጠሉ፣ ንብረት ዘረፉ። እዛው መሽሮ ካምፕ ላይ የነበረ ንብረት በሙሉ ነው ዘሄዱ። ሰራተኞች ወደ 16 ሚሊዮን የቀን ሰራተኞች ነበሩ። እነሱ አጋጣሚ ዘበኛው አይቶ ቀድሞ ስለተኮሰባቸው ነቁ። ልጆች ራሳችን ወጥተዋል። የሰው ህይወት ዜና ነው የወጣ። ንብረት ግን ሙሉን ንብረት ተዘርፏል። የነበረው መጠለያ የነበረ ካምፕ በሙሉ ተቃጥሏል። ያለው ነገር ይሄ ነው። በቃ እዛ አካባቢ ላይ እንዳይታረስ የማድረግ ስትራቴጂ ነው ነድፎ እየተንቀሳቀሱ ያለ።
ምን ያህል ንብረት ወደመ?
ንብረት አጠቃላይ ለእርሻ ዝግጅት ያቀረብናቸው ማቴሪያሎች፣ ለምግብነት የሚውሉ ቁሳቁሶች፣ አህያ፣ ሌሎችም ንብረቶች ያሉት ንብረቶች ዘውደዋል። እኔ 100 ሄክታር ነው ኢንቨስት የማደርገው። በ100 ሄክታር ላይ አኩሪም ጥጥም ለመዝራት ነው ሀሳባችን የነበር። በዘንድሮ ሰዓት እንኳ ወደ 3 ካምፕ ነው እየተቃጠለ ያለው። አንድ ከባህር ዳር የመጣ ባለሀብት ገና አዲስ ከመግባቱ የእሱ ተቃጥሏል። ይሄኛው ምንሹ በአንደኛው ገድ ወደ ቲያ አካባቢ ወዳለው ነው ይሄ ወደ እኛ ወደ አስክሪት እና ወደ እንዲሉ አካባቢ ወደ መርተራድ አካባቢ ያለው ደግሞ በቀላሉ ከ30 ማያንስ ባለሀብት ነው ያለ። በከፍተኛ በርቀት መሳሪያ ተኩሱባቸው ነው። ስጋት ኮፈን ውስጥ ነው ያለ ሰው።
አቶ እያዩ ፈቃዴ እዚሁ አካባቢው ያሉ ባለሀብት ናቸው። በየጊዜው የሚያጋጥመውን የጸጥታ ችግር እንዲህ ይናገራሉ።
የተለያዩ ኢንቨስተር ቦታዎች ሁሉ ሱዳን እየመጣ እየተቆጣጠራቸው እያባረራቸው የኛም ባለሀብቶች ወደዚህ እየተሰበሰበ ነው ያለው። ወደ አንድ ገጥ ቦታዎች ሁሉ ጠላት ነው ያለባቸው። አሁን ኢንቨስትመንት ቦታዎች የነበሩት የተራ ገበሬ እርሻ የነበሩት ቦታዎች በጠቅላላ ገጥ የሱዳን መንግስት እያባረረ ወደዚህ እየሰበሰበ ነው። መንግስት ምን አይነት እርምጃ ትናንት አምና ይወሰዳል የተባለው እርምጃ ሳይወሰድ ቀደም ዘንድሮ በተመሳሳይ ሰላፍቶች እና ተራ ገበሬዎች ደግሞ ቦታቸውን ለቀው መጥተው እዚህ ነው ያሉ ተቀምጠው ሁሉም ሰው።
የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ካለፈው ዓመት ጀምሮ በድንበር አዋሳኝ አካባቢዎች ታጣቂዎች ከሱዳን ታጣቂዎች ጋር በመሆን በሚያደርጉት ወረራ ከ246 በላይ ባለሀብቶች የእርሻ ስራ ማቆማቸውን ተናግረዋል።
አንድም የሱዳን ጽንፈኛ ኃይል አለ፣ የጉንታ ጽንፈኛ ኃይል አለ፣ የቅማንት ጽንፈኛ ኃይል አለ። እነዚህ ኃይሎች በአንድ ላይ ግንባር ፈጥረው ይህ አካባቢ ላይ የመሰልጠን የመከማቸት እንደዚህ አይነት ስፔስ ሲያገኙ ደግሞ ተሻግረው የማጥቃት ወታደሮችን የማፈናቀል ሂደት ዛሬ ይጀምር አይደለም፣ ከባለፈው ዓመት ጀምሮ ሲካሄድ የቆየ ነው። በዚህ አካባቢ እንደ ዞን ካየ ነው ከ246 በላይ ባለሀብቶች አካባቢያቸውን ለቀው ወጥተዋል። በተለይ የደለሎ መስመር፣ የምዕራብ አርማጭሆ ቦጢት መስመር
ከመቼ ጀምሮ
አጠቃላይ ሱዳን የያዘውን መሬት ጨምሮ ማለት ነው ከ246 በላይ ባለሀብት ብቻ ማለት ነው 55,000 በላይ ሄክታር ተለቋል። አጠቃላይ ሱዳን ድንበር ጥሳ በመግባቷ የተለቀቀ መሬት እና የተፈናቀለ ባለሀብት ጭምር ነው። የአርሶ አደሩ ሲጨምር ከዚህ በላይ ነው። በጣም ሂውጅ የሆነ መሬትና አርሶ አደርና ባለሀብት እየተፈናቀለ ያለ ግድ በሆነ መረጃ እንኳን ያጠና ነው ወደ 1.5 ቢሊዮን አካባቢ ንብረት ወድማለን ነው ያሰቡ።
በምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በስም ከጠቀሷቸውና ታጣቂዎች ብለው ከጠሯቸው የህወሓትና የቅማንት ታጣቂዎች ምላሽ ለማግኘት ጥረት እያደረግን ነው። በስልክና ኢንተርኔት መቆራረጥ ምክንያት ለጊዜው ምላሽ አላገኘንም። እንዳገኘን ይዘን እንመለሳለን። በሌላ በኩል የሱዳን ጦር ቃል አቀባይ ኮሎኔል ናቢል አብደላ በጉዳዩ ላይ ምላሽ እንዲሰጡን ከአሜሪካ ድምጽ ተጠይቀው ትላንት በዚህ ጉዳይ ላይ ለመገናኛ ብዙሃን መረጃ መስጠታቸውንና ከዛ ውጪ ተጨማሪ መረጃ ለመስጠት ፈቃደኛ ለመሆናቸውን ገልጸውልናል። ለጥያቄያችን ምላሽ እንዲሆነንም ሱዳን ፕላስ ከተሰኘ የኦንላይን የዜና አውታር ምላሻቸውን እንድንመለከት ገልጸውልናል። በዚህ የዜና አውታር ላይ የሰጡት ምላሽም የሱዳን ኃይሎች በድንበር አካባቢ መደበኛ ቅኝት እንደሚያደርጉ ገልጸው አንዳንዴም ከኢትዮጵያ የሚሊሻ አካላት ጋር እንደሚጋጩ ጠቅሰዋል። በጉዳዩ ላይ በሰኞ ምሽት ሰፋ ያለ ዘገባን አካተን ይዘን እንመለሳለን። ወደ ተከታዩ ዘገባችን እንወሰዳችሁ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ተከታዩ ዘገባችን ደግሞ ወደ አፋር ክልል ነው የሚወስደን። በሰሜን ኢትዮጵያ አፋር ክልል የሚገኙ የአገር ውስጥ ተፈናቃዮች ከአንዳንዶቹ የመጠለያ ካምፖች በምግብና በመጠለያ እጥረቱ የተነሳ ወደ መጡበት ተመልሰዋል። የተባበሩት መንግስታት ድርጅት በበኩሉ ተፈናቃዮቹ ወደ መጡበት ቀያቸው ቢመለሱ የተሻለ ሁኔታ ላይጠብቃቸው እንደሚችል በማስጠንቀቅ ላይ ነው። ይህንንም በተደጋጋሚ ሲያስጠነቅቅ ቆይቷል። ተጨማሪ ዓለም አቀፍ እርዳታ እንዲቀርብላቸውም ተማጽኖ አቅርቧል። ሀሊማ ቱማኒ ከሰመራ ያጠናቀረችው ዘገባ ነው። ቆንጅታዬ እንደሚከተለው ታቀርበዋለች።
የአፋር ክልል ባለስልጣናት እንዳሉት ዱብቲ የሚገኘው ይህ የመጠለያ ካምፕ ወደ 30,000 የሚሆኑ ተፈናቃዮች ተጠልለውበታል። አብዛኞቹ በትግራይ ክልል ኃይሎችና በፌዴራሉ መንግስት እንዲሁም በአጋሮቹ ኃይሎች መካከል በተካሄደው ጦርነት ሳቢያ መኖሪያ ቀያቸውን ለቀው የተሰደዱ ናቸው። ብዙ ሚሊዮን የቀንድ ከብቶች ባለቁበትና በሚሊዮኖች የሚቆጠሩ ሰዎችን ለረሃብ ባጋለጠው ባያሌ ዓመታት ያልታየ ከባድ ድርቅ የተነሳ ከቀያቸው የተፈናቀሉም አሉ። የሶስት ልጆች እናት የሆኑት ማይራ መሐመድ ባለፈው ጥር ወር 400 ኪሎ ሜትር በእግር ተጉዘው መጠለያ ካምፑ ጋር ቢደርሱም ካምፑ ተጨናንቆና በቂ ምግብም ሆነ ማረፊያ ቦታ የሌለው ሆኖ አግኝተውታል።
የቱ እንደሚሻለን አላውቅም፣ ምክንያቱም ብመለስም ማንም አይረዳኝም፣ እዚህም በቂ ድጋፍ አናገኝም። ስለዚህ የትኛው እንደሚሻለን አላውቅም። በጣም ተጨንቄያለሁ። ወደ መጣንበት መመለስን ሳስብም እጨነቃለሁ።
በዚህ ጭንቀት የሚኖሩት ታዲያ ማይራ ብቻ አይደሉም። በዚህ በሰኔ ወር ብቻ ቢያንስ 8,000 የሚሆኑ ተፈናቃዮች ባለው የእርዳታ እጥረትና አንደኛው ካምፕ ስለተዘጋ ወደ መጡበት እንደተመለሱ የአፋር የእርዳታ ባለስልጣናት ገልጸዋል። የተባበሩት መንግስታት ከፍተኛው የስደተኞች ጉዳይ ኮሚሽነር UNHCR በበኩሉ ካለፈው መጋቢት ወር ወዲህ በክልሉ ተጠልለው የነበሩ 12,000 ተፈናቃዮች ወደ ቀያቸው እንደተመለሱ ገልጿል። ኢድሪስ መሐመድ የተፈናቃዩ ማህበረሰብ መሪ ናቸው። እንዲህ ይላሉ።
والله هاي تماتي سنحتو ينكد ضد اللي تنحتو متماتان ده معنا وها ماتي وايتا مسبتها ومتنكي وردح
ياكم ترتاله በየጊዜው ትንሽ ትንሽ እርዳታ የሚመጣበት ጊዜም አለ። አንዳንዴ እርዳታ የምናከፋፍለው ለ300 ለ400 ወይም ለ500 አባወራዎች ይሆናል። እንደዛ ሲሆን ደግሞ እርዳታው ካልደረሳቸው በኩል ግጭት ይከሰከሳል።
ሩሲያ ዩክሬን ላይ እያካሄደችው ያለው ጦርነት የዓለምን ትኩረት ከመሳቡም ሌላ የምግብ ዋጋ እንዲያሻቅብ አድርጓል። በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ ለሀገር ውስጥ ተፈናቃዮች በቂ እርዳታ ለማቅረብ 3 ቢሊዮን ዶላር እንደሚያስፈልገው አስታውቋል። ወደ መጡበት የሚመለሱ ተፈናቃዮች የሚጠብቃቸው የባሰ ሁኔታ ነው ብሏል። በኢትዮጵያ የኦቻ ተጠሪ ሚሼል ሳአድ እንዲህ ሲሉ ያስረዳሉ።
Because if they return somewhere where there is no health center, there is no schools, no access to water.
ምክንያቱም ቢመለሱ የሚሄዱት የጤና አገልግሎት፣ ትምህርት ቤት፣ የውሃ አቅርቦት፣ የኤሌክትሪክ፣ የባንክም ሆነ የቴሌኮሙኒኬሽን አገልግሎት ወደሌለበት አካባቢ ይሆናል። ሁኔታው አሁንም አስቸጋሪ መሆኑ ግልጽ ነው።
እዚህ መካከል በመጠለያ ካምፖቹ ያሉት ተፈናቃዮች እጅግ ኃይለኛ በሆነው ሐሩር ውስጥ እርዳታ ይጠብቃሉ። እርዳታው መጀመሪያ የሚሰጠው በጣም ለጉዳት ተጋላጭ ለሆኑት ነው። አሲያ ሁሴን የስድስት ልጆች እናት ሲሆኑ ዛሬ ቀንቷቸው የምግብ እርዳታ ከተቀበሉት መካከል አንዷ ናቸው።
ስድስት ልጆች አሉኝ። እውነቱን ለመናገር ይሄ ምግብ አይበቃንም፣ ግን ምን ማድረግ እንችላለን?
የሚሻል አማራጭ የሌለው በጦርነትና በድርቅ ምክንያት የተፈናቀሉ ኢትዮጵያውያን ሕይወት ይህንን ይመስላል።
አድማጮች እንግዲህ ዛሬ አርብ ነው። የመጀመሪያው አጋማሽ ዝግጅታችን አብዛኛውን በኢትዮጵያ ጉዳዮች ላይ ያተኮሩ ዘገባዎች ስላሉን እነሱን አስደምጠናችሁ የቀሩትን ለሁለተኛው አጋማሽ ያዝናቸውን ደግሞ በቅዳሜና እሁድ ልናሰማችሁ ቀጠሮ አድርገናል። ስለዚህ አሁንም ከኢትዮጵያ ጉዳይ ሳንወጣ ወደ ሐዋሳ ነው የምንወስዳችሁ። ኢትዮጵያ ለአሜሪካ ለአፍሪካ ሀገራት የሰጠችውን ከቀረጥ ነጻ ተጠቃሚነት እድል አጓ የምታገኘውን ድጋፍ ከወራት በፊት በመቋረጡ በሐዋሳ ኢንዱስትሪ ፓርክ በጨርቃ ጨርቅ ዘርፍ የተሰማራው ቤስት ኢንተርናሽናል የተሰኘ ኩባንያ ከ3000 በላይ ለሚደርሱ ሰራተኞቹ የስራ ማቋረጫ ደብዳቤ መስጠቱን ሰራተኞቹ ተናግረዋል። ይህም ደግሞ ከሕግ አግባብ ውጪ የተደረገ ውሳኔ ነው ሲሉ ተቃውመውታል። ዮናታን ዘብዲዮስ ነው ያነጋገራቸው ሰራተኞቹን። በተከታዩ ዘገባ ዝርዝሩን ያሰማናል።
ምስላቸው እንዳይታይና ስማቸው እንዳይጠቀስ ጠይቁን በንግድ ስራ የሚተዳደሩና ለቪኦኤ ቅሬታቸውን የገለጡት አስተያየት ሰጪ በከተማው ልማትና እድገት ተቃውሞ ባይኖራቸውም የእርምጃ ወሳሰዱ የአካሄድ ችግር ያለበት ነው ሲሉ ወቅሰዋል።
ህጋዊ መንገዱን ተከትሎ እዚህ ጋር ተከራዮች አለ። ከተከራይ በኋላ ብዙ ቤተሰብ አለ። አንድ ተከራይ ጋር ቢያንስ ሲፈናቀል አሁን እንደኛ አካባቢ እንዳለው ከዚህ እስከ ጫፍ ብዙ ነጋዴ ነው የተነካው። ከጀርባው ቤተሰብ አለ። አንዳንዱ ቁብ ተበድሮ ይሰራል። አንዳንዱ ባንክ ተበድሮ
አድማጮች እንግዲህ አንዳንድ ጊዜ የቴክኒክ ችግር ያጋጥመናል። ዛሬ ዮናታን ዘብዲዮስ ከሐዋሳ ሁለት ዘገባዎችን ስላጠናቀረልን በስህተት ቅድም ያሰማናችሁን ነው አሁን ደግሞ የተጫወተው። ተመልሰን እንመጣለን። እስከዚያ ግን እስቲ እዚህ ዩናይትድ ስቴትስ ወዳለ ሌላ ዘገባ እንውሰዳችሁ። ሰሞኑን ሲታይ የነበረው የ2020ን የምርጫ ውጤት ለመቀልበስ የቀድሞ ፕሬዚዳንት ትራምፕ በፍትህ መስሪያ ቤቱ ላይ ጫና ፈጥረዋል በሚል ክስ ቀርቦ በዛ ያ እየታየ የሚገኘውን ሂደት የተመለከተ ዘገባ ነው። ቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የ2020 እንደ አውሮፓውያን አቆጣጠር የምርጫ ውጤት እንዲሽሩ የሀገሪቱ የፍትህ መስሪያ ቤት ከፍተኛ ኃላፊዎች ላይ ጫና ያሳድሩ ነበር ሲሉ በካፒቶል ላይ ጥር 6 የተፈጸመውን ጥቃት በተመለከተ ምርመራ እያካሄዱ የሚገኙት የኮሚቴ አባላት በዝርዝር ይፋ አድርገዋል። የኮሚቴውን 5ኛ ቀን ውሎ የተከታተለችው የአሜሪካ ድምጽ ዘጋቢ ካትሪን ጂፕሰን ናት። እንግዱ ወልዴ ወደ አማርኛ መልሶታል፣ እንደሚከተለው እናቀርበዋለን።
የቀድሞ ፕሬዚደንት ዶናልድ ትራምፕ የ2020ን የምርጫ ውጤት ለመቀልበስ ጥረት ማድረግ የጀመሩት በአሜሪካ ምክር ቤት ላይ ጥቃት ከተሰነዘረበት ጥር 6 ቀን ቀደም ብሎ ነበር በማለት በምክር ቤቱ የተሰየሙት የመርማሪ ኮሚቴ አባላት ላለፉት 2 ሳምንታት ሲከራከሩ ቆይተዋል። የትናንት ሐሙስ ትኩረት ደግሞ ትራምፕ የሀገሪቱን ከፍተኛ የፍትህ መስሪያ ቤት ባለሥልጣናት ምርጫውን እንዲሽሩ ሲያስፈራሩና ጠቅላይ አቃቤ ሕጉንም ምርጫውን የማይቀለብሱ ከሆነ በሌላ እንደሚተኳቸው ሲዝቱ ነበር የሚለው ጉዳይ ላይ ነበር። ቤኒ ቶምፕሰን የዲሞክራቲክ ፓርቲ ተወካይና የመርማሪ ኮሚቴው ሊቀመንበር ናቸው።
ዶናልድ ትራምፕ didn't just want the Justice Department to investigate. He wanted the Justice Department to help legitimize his lies.
ዶናልድ ትራምፕ ውንጀላው ቅጥፈት እንደሆነ ያውቃል። የፍትህ መስሪያ ቤቱ ባደረገው ምርመራ በምርጫው ወቅት የተፈጸመና የ2020 ምርጫ ውጤትን ሊቀይር የሚችል ሸፍጥ እንዳልተፈጸመ ለቀድሞ ፕሬዝዳንት በተደጋጋሚ አሳውቋል።
የቀድሞ ፕሬዝዳንት ምርጫው ተጭበርብሯል የሚለውን ክስ ቅጥፈት እንደሆነ ያወቁ ገፍተውበታል ሲሉ በጥር 6 ቀን በነበራቸው ተሳትፎ ምክንያት እንዲከሰሱ ድምጽ የሰጡ 2 የሪፐብሊካን ምክር ቤት አባላት ይገልጻሉ። ከነዚህ አንዷ የሪፐብሊካን ተወካይዋ ሊዝ ቼኒ ናቸው።
ዶናልድ ትራምፕ knew this was a lie. The Department of Justice had already informed the president of
Donald Trump ውንጀላው ቅጥፈት እንደሆነ ያውቃል። የፍትህ መስሪያ ቤቱ ባደረገው ምርመራ በምርጫው ወቅት የተፈጸመና የ2020 ምርጫ ውጤትን ሊቀይር የሚችል ሸፍጥ እንዳልተፈጸመ ለቀድሞ ፕሬዝዳንት በተደጋጋሚ አሳውቋል።
ትራምፕ በእርሳቸው ላይ የተካሄደ ያለውን ምርመራ አይቀበሉም። አብዛኛው የምክር ቤቱ ሪፐብሊካን አባላትም ምርመራው ህጋዊ አይደለም የሚል አቋም አላቸው። በቀድሞ ፕሬዝዳንት የመጨረሻ የስልጣን ቀናት የነበሩ የፍትህ መስሪያ ቤቱ ባለስልጣናት በየዕለቱ ከትረምፕ ይደርስባቸው ስለነበረው የማያባራ ጫና ይናገራሉ። ሪቻርድ ዳናሁ የቀድሞው ተጠባባቂ ምክትል ጠቅላይ አቃቤ ሕግ ናቸው። ትረምፕ በወቅቱ ምን ብለዋቸው እንደነበር ይናገራሉ።
What I'm just asking you to do is just say it was corrupt and leave the rest to me and the Republican congressman.
ምርጫው ተጭበርብሯል እንድትል ብቻ ነው እየጠየቅኩ ያለሁት። ሌላውን ለኔና ለሪፐብሊካን የምክር ቤት አባላት ተወው።
ከትራምፕ የሚመጣው ግፊት ከፍተኛ ደረጃ ላይ ደረሰው ከጥር 6 ጥቃት 3 ቀን ቀደም ብሎ ነበር። የቀድሞው ፕሬዝዳንት በወቅቱ የፍትህ መስሪያ ቤቱ ተጠባባቂ ጠቅላይ አቃቤ ሕግ የነበሩትን ጄፍሪ ሮዘንን የእርሳቸውን የምርጫ ውንጀላ በሚደግፉት ጄፍሪ ክላርክ ለመተካት በዛቱበት ወቅት ነበር። ተጠባባቂ ጠቅላይ አቃቤ ሕግ የነበሩት ጄፍሪ ሮዘን እንዲህ ይላሉ።
The common theme being his dissatisfaction about what the Justice Department had done to investigate election fraud.
What now Trump and Alas Dissito Gooday, Yafit Mistrabitu Murchauta Verbral, Emilon Gooday Asmelkito, Yadragumer Marano, the Metcasimo Kerquachon, Katrampi Mutu Yakuch, Woodcard Ganal, McNeatum, Unatala Yetamasaratu, Ida Lum, Belenslam Nasib.
መርማሪዎች እንደሚሉት የፍትህ መስሪያ ቤቱ ኃላፊዎች የትራምፕን ጉትጎታ ችላ በማለት የአሜሪካንን ዲሞክራሲ ታድገውታል። አዳም ኪንዚንገር የሪፐብሊካን የምክር ቤት ተወካይ ናቸው።
He was willing to sacrifice our republic to prolong his presidency.
ትራምፕ በፕሬዝዳንትነት ስልጣን ለመቆየት ሲሉ አገሪቱን ለመሰዋት ፈቃደኛ ነበሩ። በአንድ ፕሬዝዳንት ሊፈጸም የሚችል ሌላ አሳፋሪ ነገር ላስብ አልችልም። እዚህ ምስክርነታቸው ላሰሙት የቀድሞ የፍትህ መስሪያ ቤቱ ባለስልጣናት ትልቅ ውለታ አለብን። ለፍትህ የቆሙ እነተኛ መሪዎች ናቸውና።
በሃሙስ የምስክርነት ውሎ ወቅት ሌላው ይፋ የወጣው አዲስ ነገር ግማሽ ደርዘን የሚሆኑ የሪፐብሊካን ምክር ቤት አባላት የምርጫው ውጤት እንዲቀለበስ ድምጽ ከሰጡ በኋላ አዲሱ ፕሬዝዳንት ጆ ባይደን ነጩን ቤተ መንግስት ሲቆጣጠሩ ምህረት መጠየቃቸው ነው።
The only reason I know to ask for a pardon is because you think you've committed.
ምህረት የምትጠይቅበት ብቸኛ ምክንያት ወንጀል መፈጸምህ ሲታወቅ ነው።
የጥር ስድስቱ መርማሪ ኮሚቴ በሚደርስበት የምርመራ ውጤት መሰረት ትራምፕ በወንጀል እንዲጠየቁ ለአገሪቱ የፍትህ መስሪያ ቤት ሐሳብ ሊያቀርብ ይችላል። ምስክርነት የመስማቱ ሂደት ከአንድ ሳምንት ረፍት በኋላ በሐምሌ ወር ይቀጥላል።
አድማጮች ቀደም ብለን ያስተዋወቅናችሁን በሐዋሳ ከተማ የሚገኘውን የሰራተኞች የሥራ ማቋረጥ የተመለከተውን ዘገባችንን በሰኞ ምሽት ይዘንላችሁ እንመለሳለን። ምክንያቱም አሁን ደግሞ ሙሉን ዘገባ ለማስደመጥ የሰዓት እጥረት አጋጥሞናል። እንዳልኩት ዛሬ አርብ ምሽት ነው። ሌሎች በርከት ያሉ ቅንብሮች አሉን። ከስደተኛ ሰኞ የተከበረው የዓለም የስደተኞች ቀንን በማስመልከት ከስደተኞች ጋር በተያያዘ የተጠናቀሩ ዘገባዎችም አሉን። ቅዳሜ እና እሁድን ራዲዮናችሁን ከአሜሪካ ድምጽ ጋር አድርጉ። የራዲዮ መጽሔት ዝግጅትም ይኖረናል። አርብ ነውና ለመሰናበቻ በሚል የጀመርነውን ከቴክኖሎጂ ጋር የተያያዙ ዘገባዎችን የምናቀርብበት ሰዓት ላይ እንገኛለን። ግርማ ደገፋው በአሜሪካ ድምጽ የተጠናቀረ አንድ የቴክኖሎጂ ዘገባ ያሰማናል።
አነጋጋሪ ቢሆንም ቅሉ የዩናይትድ ስቴትስ ፖሊስ የተጠርጣሪዎችንና የወንጀል ሰለባዎችን ማንነት ለመለየት ከጊዜ ወደ ጊዜ በፊት ገጽታ መለያ ሶፍትዌር ላይ እየተማመነ መጥቷል። አሁን ቴክኖሎጂው ለጦርነት ወቅት ጥቅም ላይ እየዋለ ነው። ሟቾችን፣ ጠላትንና የጦር ወንጀል ተጠርጣሪዎችን ለመለየት
facial recognition
የፊት መለያ በአሁኑ ጊዜ የምንጠቀምበት በጣም ጥሩ መሳሪያ ነው። በደንብ ይሰራል። በዩክሬን ብሔራዊ ፖሊሲ ውስጥ ይህን የሚጠቀሙ ከአምስት በላይ መምሪያ ክፍሎች አሉ።
ተቀማጭነቱ በዩናይትድ ስቴትስ ሲሆንና Clearview AI የተባለ የፊት መለያ ሶፍትዌር ድርጅት የሩሲያን ወታደሮች ማንነት ለመለየት ያገናዘቡ ይጠቀሙበት ዘንድ በቢሊዮን የሚቆጠሩ የሰው ፊቶችን የያዘ ዴታቤዝ ለዩክሬን ባለስልጣናት ሰጥቷል። ኩባንያው ምስሎችን የሚሰበስበው ከፌስቡክና ከሌሎችም መሰል ድረገጾች ነው። የሩሲያውን ማህበራዊ መገናኛ ብዙሃን ጨምሮ ለምሳሌ ቪ ኮንታክቴን ወይም ቪኬ
They had photos of two
የሁለት ሟች ወታደሮች ፎቶዎች ነበራቸው። አንደኛው መታወቂያ ሲኖራቸው ሌላኛው ግን የላቸው። ፎቶዎቹ ከሚያሳዩት ፊት ተነስተው በመርሃ ግብሩ ውስጥ በማሳለፍ የሟቹን ሰው ማንነት ከማህበራዊ መገናኛ ብዙሃን ገጽ ላይ ለማግኘት ችለዋል።
ቾንታት እንደሚለው ሰዎች ማንነታቸው ቆይቶም ቢሆን በስልክ ካሜራ በተነሳ ፎቶአቸው አማካኝነት መታወቁ እንደማይቀር ካወቁ ቴክኖሎጂው የጦር ወንጀልን እንደመከላከያም ሊያገለግል ይችላል።
የክሊርቪው አይ የስራ ሞዴል ምንድን ነው? እርስዎ ለሌላ ተግባር በማህበራዊ ድረገጽ ወይም በሌላ የኦንላይን ፎቶ አልበም ላይ የለጠፉትን ፎቶ ይወስድና ጦርነት መድረክ ላይ የሚያገለግል መሳሪያ ያደርገዋል።
የክሊርቪው ተቺዎች ቴክኖሎጂው ጥብቅ የሆነ ቁጥጥር እንደሚያስፈልገው ይወተውታሉ። ጦርነት ከሚያስከትለው ሰቆቃ ጋር ግብግብ ላይ ላሉት ግን ፊትን የሚለየው ሶፍትዌር ከጎናቸው የማይለዩት መገልገያ መሳሪያ ነው።
ሁሌ በየሳምንቱ አርብ ሎጎን የተሰኘ በአሜሪካ ድምጽ የሚጠናቀር የቴክኖሎጂ ዘገባዎችን አጠር ላለጥ ደቂቃ ነው። ነገር ግን ብዙ መረጃዎችን ያስደምጣችኋልና አዘጋጅተን ወደ እናንተ እንደምናደርስላችሁ ከወዲሁ ለመግለጽ ወዳለው። እንግዲህ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። በዝግጅቶቻችን ላይ አስተያየቶች ካሏችሁ፣ ጥያቄዎች ካሏችሁ horn@voanews.com እንዲሁም ደግሞ በአትቪ አማሪክ የፌስቡክ ገጻችን ልታደርሱን ትችላላችሁ። በተጨማሪም ወደ ትዊተር ገጻችን ጎራ ብላችሁ በትዊተርም #voanews ብላችሁ ተከተሉን፣ አስተያየትም አድርሱን እናገኛለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ከስቱዲዮ ስታጠናቅርልን ቆይታለች። እንዲሁም በሁሉም ስፍራ ያሉ ባልደረቦቻችን በዚህ ዋሽንግተን ዲሲ እንዲሁም በአዲስ አበባና በተለያዩ የሀገሪቱ ክፍሎች በሚገኙ ባልደረቦቻችን ስም እንሰናበታችኋለን። ነገ ቅዳሜ ከልዩ ልዩ ዝግጅቶቻችን ጋር እንጠብቃችኋለን። እሁድም በራዲዮ መጽሔት አሉላ ከበደ ይጠብቃችኋል። በእኛ በኩል ሰላም፣ በደህና ደሩ። Thank you.